የአሜሪካ ድምፅ ነው። በ19 በ5ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 18 ቀን 2017 ዓ.ም ዝግጅታችን ጀመረ። እንደምን አመሻችሁ አድማጮች። መስቀልን በግሩም ሁኔታ እንዳሳለፋችሁ ተስፋ አድርጋለሁ። ሳስተናግዳችሁ የማመሸው እንግዲህ ለነኝ። አቀናባሪያችን ደግሞ ብራን አይሉ ነች። የምሽቷና አዘጋጅ ደረጀ ደስታ። ዛሬ ምሽት ያዝናቸውን ጥንቅሮች ባጭሩ ላስተዋውቃችሁ። ማህበራዊ ሚዲያ በርካታ ጠቀሜታዎችና መልካም ነገሮች ቢኖሩትም የደቀነው ፈተናም እንዳለ የሚዳስስ ጥንቅር ይዘናል። በመንግስታቱ ድርጅት የጸጥታው ምክር ቤት ሁለት ቋሚ መቀመጫ ለአፍሪካ አህጉር ሊሰጥ እንደሚገባ ዩናይትድ ስቴትስ በዚህ ሳምንት በኒውዮርክ ጠቅላላ ጉባኤ ላይ ሐሳብ አቅርባለች። ይህንን የተመለከተ ዘገባም ይዘናል። የመስቀል ወፍና ወርሃ መስከረም የሚል ጥንቅርም ይኖረናል። ሳምንታዊው የሙዚቃ ቃናም በሁለተኛው አጋማሽ ዘና ሊያደርጋችሁ ተዘጋጅቷል። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። አሁን ሁሌም እንደምናደርገው በቅድሚያ ዋና ዋና የዓለም ዜናዎችን እንሰማለን።
ሰላም ጤና ይስጥልና አድማጮቻችን እንደምን አመሽታችኋል? የምሽቱ ዜናዎችን የማሰማችሁ አስማማየ ነኝ። ኢትዮጵያና ሶማሊያ በተባበሩት መንግስታት ፊት አለመግባባታቸውን አሳዩ። ኢትዮጵያና ሶማሊያ ትላንት አርብ ምሽት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፊት ባሰሙት ንግግር አለመግባባታቸውን ላለማሳይቷል። ፓርማር ፍዝጋጆን ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
መጀመሪያ ላይ የተናገሩት የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ባሬ ነበሩ። ኢትዮጵያ እንደ አውሮፓ አቆጣጠር በዚያ አመት መግቢያ ላይ ከተገነጠለችው የሶማሊላንድ ግዛት ጋር የባህር ላይ ግንኙነት የመግባቢያ ስምምነት መፈራረሟ አገራቸው ላይ ከባድ ስጋት እንደጋረጠባት ተናግረዋል። የሶማሊያን ሉዓላዊነት በግልጽ ድፍረት የጣሰ ነው ሲሉም የዓለም መሪዎች በኢትዮጵያ ላይ እርምጃ እንዲወስዱ አሳስበዋል።
We urge the international community to stand with Somalia in condemning these violations and upholding the principles of international sovereignty and territorial integrity.
ዓለም አቀፉ ማህበረሰብ እነዚህን ጥሰቶች በመወገዝና ዓለም አቀፍ የሰላምና ደህንነት መሰረት የሆኑትን ብሔራዊ ሉዓላዊነትና የግዛት አንድነት መርሆች እንዲከበሩ ከሶማሊያ ጎን እንዲቆም እናሳስባለን። ቀጠናዊ መረጋጋት በእነዚህ መርሆችና በጋራ መከባበር ላይ ተመሰረተ ነው። ስለሆነም ኢትዮጵያ የአፍሪካ ቀንድ ዓለም መረጋጋትን አደጋ ላይ ለሚጥሉ ድርጊቶች ተጠያቂ መሆን አለባት።
የሶማሊያ ወደቦች ህጋዊ ለሆኑ የንግድ እንቅስቃሴዎች ለኢትዮጵያ ሁሌም ክፍት ናቸው ያሉት ባሬ ይህም ለቀጠናዊ ንግድና ትብብር ያለንን ቁርጠኝነት የሚያመለክት ነው ብለዋል።
Ethiopia's attempts to annex parts of Somalia under the guise of securing sea access are both unlawful and unnecessary.
ኢትዮጵያ የባህር ዳርቻ ተደራሽነትን ለማረጋገጥ በሚል ሽፋን የሶማሊያን የግዛት ክፍል ለመቀላቀል የምታደርገው ጥረት ህገወጥም አላስፈላጊም ነው።
ባሬ ኢትዮጵያ ከሶማሊላንድ ጋር የምትከተለው አካሄድና ስምምነት የመገንጠል እንቅስቃሴዎችን ሊያበረታታ ይችላል ሲሉም አስጠንቅቀዋል። ሶማሊላንድ ከሶማሊያ መገንጠሏን ያሳወቀችው እንደ አውሮፓ አቆጣጠር በ1991 ነው። ይሁን እንጂ እስካሁን የዓለም አቀፉን ማህበረሰብ እውቅና አላገኘችም። የኢትዮጵያው የውጭ ጉዳይ ሚኒስትር ታዬ አስቀስላሴ የሶማሊያው ጠቅላይ ሚኒስትር የሰጡትን መግለጫ አልተቀበሉትም። ክልሉ በባህር ላይ ዝርፊያ በግጭቶችና በሌሎች ህገወጥ ተግባራት ስጋት ላይ እንደሚወድቅ ገልጸው በቀይ ባህርና በህንድ ውቅያኖስ የባህር ንግድ አገልግሎት ላይ የሚፈጠር የጸጥታ ችግር ለኢትዮጵያ ትልቅ የስጋት ምንጭ ነው ብለዋል።
With over 120 million population and significant maritime trade, Ethiopia entirely depends on the safe, secure maritime activity in the Red Sea and Indian Ocean.
ከ120 ሚሊዮን በላይ ህዝብና ከፍተኛ የባህር ላይ ንግድ ተጠቃሚዎች ኢትዮጵያ ሙሉ በሙሉ የምትተማመነው ደህንነቱ በተጠበቀ የቀይ ባህርና የህንድ ውቅያኖስ የባህር እንቅስቃሴ ነው።
አቶ ታዬ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ስምምነት ተገቢነት በማስረዳት ተሟግተዋል።
This memorandum of understanding with Somaliland is based on existing political dispensation in Somalia. Our objective is shared growth and prosperity in the region.
ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት በሶማሊያ ባለ የፖለቲካ ሂደት ላይ የተመሰረተ ነው። ዓላማችን ለክልሉ የጋራ እድገትና ብልጽግና ነው። ተመሳሳይ ስምምነቶች በሌሎች ግዛቶች የተፈረሙ ሲሆን የሶማሊያ መንግስት በግልጽ የውስጥ የፖለቲካ ውጥረቶችን ለመሻፈን ሲል ግጭትን የሚያነሳሳበት ምንም ምክንያት የለም። ስለዚህ በአገሬ ላይ የቀረበውን መሰረተ ቢስ ውንጀላ አልቀበልም። የኢትዮጵያ ስም ከየትኞቹም ክሶች ጋር በፍጹም ተያይዞ ሊነሳ አይችልም።
ኢትዮጵያ በሶማሊያ የአፍሪካ ህብረት የሽግግር ተልእኮ አካል በመሆንና እንዲሁም በሁለቱ አገሮች ስምምነት ሶማሊያ ውስጥ የተሰማሩ በሺዎች የሚቆጠሩ ወታደሮች አሏት። ዩጋንዳ፣ ብሩንዲ፣ ኬንያና ጅቡቲ የተልእኮ አካል ሆነው የሚያገለግሉ ሌሎች አገራት ናቸው። ሽብርተኝነት ለአፍሪካ ቀንድ ሰላምና ደህንነት ትልቅ ስጋት ሆኖ ቀጥሏል ያሉት አቶ ታዬ እንደ አልሸባብ ያሉ ጽንፈኛ ቡድኖች የዓለም አቀፍና የውስጥ አጋር ድርጅቶች በሰላማዊ ሰዎችና በክልሉ ጸጥታ ላይ የሚያደርሱትን አስከፊ ጥቃት ቀጥለዋል ሲሉ ተናግረዋል።
The region has reached a milestone in degrading terrorism owing to the resilience of the people of Somalia and the sacrifice of the sons and daughters of Burundi, Djibouti, Kenya, Uganda and my country Ethiopia.
በሶማሊያ ህዝብ ጽናትና በቡሩንዲ በጅቡቲ በኬንያ በኡጋንዳና በአገር ኢትዮጵያ ወንድና ሴት ልጆች መስዋዕትነት በቀጠናው ያሽባሪነት አቅም በእጅጉ የቀነሰበት ደረጃ ላይ ደርሷል።
አቶ ታዬ ሶማሊያ ከአሽባሪ ቡድኖች ጫንቃ ነጻ እንድትወጣ የከፈልነውን መስዋዕትነት እውቅና እንድትሰጥ እንፈልጋለን ሲሉ ማሳስበዋል። ጠቅላይ ሚኒስትር ባሬ ኢትዮጵያ ከሶማሊላንድ ጋር የጀመረችው ስምምነት እንደ አልሸባብ ያሉ ጽንፈኞችን ጥቅም የሚያስጠብቅ ነው ሲሉ ባሰሙት ንግግር ተከራክረዋል።
This action is not only sow division at the time when Somalia is striving for peace and cohesion but also serve as propaganda for terrorist groups like al-shabab.
ሶማሊያ ሰላምና አንድነት ለማምጣት በመጥረበት በዚህ ወቅት የድርጊት መለያየት ብቻ ሳይሆን የኢትዮጵያን ትንኮሳ እንደ ፕሮፓጋንዳ የሚጠቀሙበት እንደ አልሸባብ ያሉ አሸባሪ ቡድኖች ለችግር የተጋለጡ ግለሰቦችን በአክራሪነት ይመለመሉበታል። እንዲህ ያለ የማተራመስ ባህሪ ለመላው አፍሪካ ቀንድ ደህንነትና መረጋጋት ትልቅ አደጋ ይፈጥራል።
ባሬ ሶማሊያ የግዛት ይዞታዋን የመጠበቅ ሉዓላዊነት መብቷን ያስመሰከረች መሆኑን ገልጸው ኢትዮጵያም ትንኮሳዋን እንድታቆምና ለዓለም አቀፍ ሕግጋት እንድትገዛ ጠይቀዋል። አቶ ታዬም በክልሉ ህዝብ ላይ ሁከትና ብጥብጥ የሚፈጥሩ አሸባሪ ቡድኖችን ለማጥፋት የሶማሊያ ፌደራል መንግስት ድጋፉን ይስጥ ሲሉ ጠይቀዋል።
ኢትዮጵያና IMF በገንዘብ ድጋፍ ዙሪያ ተስማሙ። ዓለም አቀፉ የገንዘብ ድርጅት IMF ሰራተኞችና የኢትዮጵያ መንግስት $4.4 billion የብድር ዝግጅት የመጀመሪያ ግምገማ ለማጠናቀቅ በሚያስችሉ የኢኮኖሚ ፖሊሲዎች ላይ ከስምምነት መድረሳቸውን IMF ትላንት አርብ አስታውቋል። ግምገማው ሲጠናቀቅ ኢትዮጵያ ወደ $345 million የሚጠጋ የገንዘብ ድጋፍ እንድታገኝ ያደርጋታል ሲልም IMF ገልጿል። ስምምነቱ የተቋሙን አስተዳደርና የሥራ አስፈጻሚ ቦርድ ሁኔታ በሚቀጥሉት ሳምንታት ማግኘት እንዳለበትም IMF ገልጿል። የኢትዮጵያ ብሔራዊ ባንክም IMF-ን ውሳኔ በደስታ መቀበሉን አስታውቋል። እንደ አውሮፓውያን አቆጣጠር በአምሌ 29/2024 ከተከፈለው $1 billion በተጨማሪ ይህኛውን የመጀመሪያ ግምገማ ማጠቃለያውን ተከትሎ ኢትዮጵያ ወደ $345 million የሚጠጋ ድጋፍ እንደምታገኝም ባንኩ አረጋግጧል። የብሔራዊ ባንክ ገዢው የዓለም አቀፍ የገንዘብ ተቋም ቡድንን ለፍሬያማ ውይይቶችና ለጠንካራ አጋርነት አመስግኗል ሲልም ባወጣው ጽሑፍ ላይ ገልጿል። ሁለቱ አካላት ከስምምነት ላይ ደረሱት የIMF ቡድን ከመስከረም 7 እስከ 16/2017 ዓ.ም በአዲስ አበባ በኢኮኖሚ ማሻሻያ ተግባራ ላይ ባሉ ለውጦች ዙሪያ ከኢትዮጵያ ላፊዎች ጋር ከመከሩ በኋላ ነው። ኢትዮጵያ በአምሌ ወር መጨረሻ በገበያ ላይ ተመሰረተ የምንዛሪ ተመን ወለድ መሰረት ያደረገ የክትትል ፖሊሲና የፊስካል ፖሊሲ ማሻሻያ ተግባራዊ ማድረጓን አስታውቃለች። ማሻሻያዎቹ ከIMF እና ከዓለም ባንክም ተቀባይነት ማግኘታቸውን ገልጻለች። እርምጃዎች ምንዛሪ መዛባትን ለማስተካከል፣ የፋይናንስ ዘርፍን ለማጠናከር፣ የዋጋ ግሽበትን ለመቆጣጠር፣ የታክስ ገቢን ለመጨመርና ታዳጊ የልማት ፋይናንሶችን ለመጠቀም ያለመ መሆኑንም ኢትዮጵያ መልክታለች። በሐምሌ ወር መጨረሻ የምንዛሪ ተመን በገበያ ስርዓት እንዲመራ ማድረግን ጨምሮ የሀገር ውስጥ የኢኮኖሚ ማሻሻያ ፕሮግራም በጥሩ ሁኔታ እየተጓዘ ነው ሲልም IMF አስታውቋል። ይሁን እንጂ እርምጃ በኢትዮጵያ የሸቀጦች ዋጋ ጭማሪ አስከትሏል። በገበያ ላይ ተመሰረተ ነው የተባለው የምንዛሪ ተመን ይፋ መደረጉን ተከትሎ ሸማቾች ከፍተኛ ለሆነ የዋጋ ንረት ተዳርገዋል። ከውሳኔ በፊት 58 ብር የነበረው የዶላር ምንዛሪ ዋጋም በአሁኑ ወቅት $112 በላይ እየተመነዘረ ይገኛል። ከሸማቾች ስጋት አንጻር የኢትዮጵያ መንግስት እነዚህን አሉታዊ ውጤቶች ለመቆጣጠር በቢሊዮን የሚቆጠር ገንዘብ ማሰባሰብ መቻሉን ገልጿል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሂዝቦላ መሪ ተገደለም። የሊባኖስ ታጣቂ ቡድን ሂዝቦላ መሪ ሐሰን ናስርላህ በቤይሩት ባካሄደ የአየር ጥቃት መግደሉን የእስራኤል ጦር አስታውቋል። የእስራኤል ወታደራዊ ቃል አቀባይ ሌተናል ኮሎኔል ናዳ በቀድሞ አጠራሩ ትዊተር ተብሎ በሚታወቀው የኤክስ ገጻቸው ላይ ባወጡት ጽሑፍ ነው የሐሰን ናስርላህ መገደል ያስታወቁት። ሌላው የእስራኤል ቃል አቀባይ ካፒቴን ዴቪድ አብርሃም ትላንት አርብ በሊባኖስ ዋና ከተማ ላይ የተካሄደውን ጥቃት ተከትሎ የሂዝቦላ መሪ ተወግዷል ሲሉ ለአጃንስ ፍራንስ ፕሬስ አረጋግጧል። ይበንድ እንዳለ ለዝቦላ ቅርብ የሆነ ምንጭ ከናስረላ ጋር የነበረው ግንኙነት ካርብ ምሽት ጀምሮ ጠፍቷል ብሏል። የእስራኤል ጦር የአየር ጥቃቱን ያደረሰው የዝቦላ አመራሮች በቤይሩት ደቡባዊ ክፍል በሚገኘው ዳይህ ባለው ዋና መስሪያ ቤታቸው በተሰበሰቡበት ወቅት መሆኑን አስታውቋል። የዝቦላ የደቡብ ግንባር አዛዥ አሊ ካርኪን ጨምሮ ሌሎች የዝቦላ አዛዦችም በጥቃቱ መገደላቸውን የእስራኤል ጦር አስታውቋል። የሊባኖስ ጤና ጥበቃ ሚኒስቴር እንዳስታወቀው አርብ ዕለት በተፈጸመው ጥቃት 6 ሰዎች ሲገደሉ 91 የሚሆኑት ደግሞ ቆስለዋል። 6 አፓርታማዎችም ፈርሰዋል ብሏል። ዛሬ ቅዳሜ ዝቦላ ባወጣው መግለጫ የቡድን መሪውና ከመሰራቾቹ አንዱ የሆነው ሐሰን ናስረላ በእስራኤል ላይ የጥቃት መገደሉን አረጋግጧል። ናስረላ ከጓደኞቹ ሰማታት ጋር ተቀላቅሏል ብሏል በመግለጫው። ሂዝቦላህ በጥላት ላይ የሚያደርገውን ቅዱስ ጦርነትና ፍልስጤምን ለመደገፍ እንደሚቀጥልም ቃል ይገባል ብሏል። እስራኤል ለሳምንታት በዘለቀው ከሂዝቦላህ ጋር ባደረገችው የተጠናከረው ውጊያ ሂዝቦላህን ከሶስት አስርት ዓመታት በላይ የመሩት ናስረላ ግድያ ትልቁ ኢላማ ተደርጎ ተወስዷል። አድማጮቻችን፣ የቅዳሜ ምሽት ዜናዎቻችን እነዚህ ናቸው። ከቀሪ የአሜሪካ ድምፅ ራዲዮ ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ በዚህ ተሰናበትኩኝ። መልካም ምሽት።
ከዓለም ዜናው ተመለስን። አድማጮች፣ ስርጭታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡክና ዩቲዩብ ላይም ቪኦኤ አምሃሪክ ብላችሁ ብትገቡ በቀጥታ መስማት ትችላላችሁ። አሁን ወደ ምሽቱ ቀዳሚ ጥንቅር እናልፋለን። ማህበራዊ ሚዲያ ከመረጃ ልውውጥ አንስቶ የህብረተሰቡን ህይወት መለወጥ የቻሉ መልካም መግባሮች የሚካሄዱበትን ያህል የማህበረሰብ ሴቶችና ስነ መግባሮች ላይም ፈተና መደቀኑን በርካታ ጥናቶች ያመለክታሉ። በዚሁ ዙሪያ ሙያዊ ማብራሪያ እንዲሰጡን ስምኝሽ የቆየ በኮኔቲከት ዩኒቨርሲቲ ኮሚኒኬሽን ጥናት ክፍል ተባባሪ ፕሮፌሰር የሆኑትን ዶክተር ቴድሮስ ወርቅ አለማሁ ወርቅነህን አነጋግራቸዋለች። ዶክተር ቴድሮስ ከማህበራዊ ሚዲያና ሐሰተኛ መረጃ ስርጭት ጋር በተያያዘ በኢትዮጵያና ከሳራ በታች ባሉ ሀገራት ጥናቶች አካሂደዋል። በማህበራዊ ሚዲያ ላይ ስላሉ የአጠቃቀም ችግሮችና የመፍትሄ ሐሳቦችን ያጋሩናል።
እንግዲህ ዛሬ ደግሞ የረተቡ በጓና ኗር ስነ ምግባር ወይም እሴቶች አንጻር ሲታይ ምን ይመስላል የሚለውን ለመወያየት ነውና እስቲ በቅድሚያ በማህበራዊ ሚዲያ ላይ ያለው አጠቃቀም እና በማህበረሰብ ሴቶች ወይም ስነ ምግባር በጎ ልማዶች የምንላቸው መካከል ያለው ግንኙነት ምንድን ነው?
መሰረታዊ ግንኙነት ነው ያለው። ምን ለማለት ነው? ማህበራዊ ሚዲያ ላይ የምንጠቀመው ወይም የምናሳየው ባህሪ፣ ሁልጊዜ የምናደርጋቸው ንግግሮች፣ ያው ዕለት ተዕለት የምናደርጋቸው ንግግሮች የሚያንጸባርቁ ናቸው። ግን አይ ቲንክ በሌላ በኩል ደግሞ ምንድን ነው ልዩነቱ የምትይኝ እንደሆነ ማህበራዊ ሚዲያ አኖኒሚቲን ይሰጥሻል። ያ በመሰረተ ሀሳብ ደረጃ ምን ማለት ነው? ስምሽን፣ ማንነትሽን ሳትገልጪ ሀሳቦች ላይ መካፈል፣ ያለሽን አመለካከት የማንጸባረቅ እድል ይሰጥሻል። ይሄ በአንድ በኩል እድል ነው። በተለይ ደግሞ በጭቆና ውስጥ ያሉ የተለያየ አይነት አፈና ባለባቸው ማህበረሰቦች ውስጥ ሰዎች ሀሳባቸውን እንዲገልጹ ይረዳል። በሌላ መልኩ ደግሞ አሁን እያየነው ያለውን ችግር በተለይ በሐሰተኛ መረጃ ስርጭት ዝውውር፣ እንዲሁም ደግሞ ሰዎች የተለያየ አይነት ስብዕና የሚነኩ ነገሮች ንግግሮችን እንዲያደርጉ ያለ ተጠያቂነት የሚያደርግም ነገር ነው። ስለዚህ በመሰረተ ሀሳብ ደረጃ ማህበራዊ ሚዲያ በፊት በተለምዶ ትራዲሽናል ሚዲያ ብለን ከምንጠራቸው እንደነ ብሮድካስቲንግ እንደነ ጽሁፍ ለየት የሚያደርገው ነገር ይህንን ሽፋን ይሰጣል። ይህንን ሽፋን ስለሚሰጥ አንዳንድ ጊዜ ሁል ጊዜ ሰዎች ላይሆኑ ይችላሉ፣ እኩይ ተግባር ያላቸው ሶስተኛ ወገን አካሎችም ይህንን ክፍተት ተጠቅመው ቡድንን ከቡድን፣ ሰውን ከሰው፣ ሃይማኖትን ከሃይማኖት የማጋጨት ተግባር ሊያደርጉበት የሚችሉ ስለሆነ የማህበራዊ ሚዲያ ስነ ምግባር በደንብ ልንወያይበት ልንነጋገርበት የሚገባ ጉዳይ ነው።
እንግዲህ አሁን ካነሳኸው ነጥቦች አንጻር በርካታ ጥናቶችን ለማየት ስሞክር አሁን በብዛት በተለያዩ የማህበራዊ ሚዲያዎች ወይም መተግበሪያዎች እንደ ፌስቡክ፣ ቲክቶክ የመሳሰሉት ላይ የምናያቸው መረጃዎች ማህበራዊ እሴቶችን አደጋ እንዳጋለጡ ነው የሚያሳዩት እና እንደ ባለሙያ በተለይ የወጣቶችን አጠቃቀም እንዴት ታየዋለህ? እንደነዚህ አይነት በጎ ያልሆኑ ይዘት ያላቸው መረጃዎች በማህበራዊ ሚዲያ ላይ የሚበረክቱበት ምክንያትስ ምንድን ነው?
ብዙ ጊዜ ስለ ማህበራዊ ሚዲያ በአሁኑ ሰዓት ስናስብ በየቀኑ ከሚገጥመን አንዳንድ ፈታኝ ጉዳይ አንጻር ትንሽ አሉታዊ ጎኑን የማየት ነገሩ ይበዛል። አይ ቲንክ ግን ይሄ ብዙ ጊዜ መጀመሪያ ማህበራዊ ሚዲያ ሲመጣ ለብዙዎቻችን እንደ ተስፋም የነበረበትን ሁኔታ ማስታወስ የሚያስፈልግ ይመስለኛል። በእኛ ሀገር ሁኔታ ለምሳሌ ወጣቱን ወደ ፖለቲካ ማህበራዊ ተሳትፎ በጣም እንዲገባ፣ እንዲመጣ፣ እንዲያነቃ ያደረገ መሳሪያ ነው። ከዛም በተጨማሪ ደግሞ አሁንም ቢሆን ትልቅ ሶሻል ሰፖርት የሚሰጥ መድረክ ነው አይደለም? ላይክ አሁን እንደው ከፖለቲካው ብዙ ጊዜ ስለ ፖለቲካው እናወራለን እንጂ ከፖለቲካው ማጣፉም ውጪ ሰዎች እርስ በርሳቸው እነሱን በሚመስል የእነሱን ችግር ከሚረዳ ወገን ጋር አንድ አይነት ተካፋይነት እንዲኖራቸው፣ አንድ አይነት ኮሚኒቲ እንዲኖራቸው የሚያደርግ ነው ራይት? ግን ደግሞ ዩ ኖ ከጊዜ በኋላ ያው በተለያየ መንገድ እኩይ ሆኖ አሉታዊ ተጽዕኖችም እየመጡ እንደሆነ ያያየን ነው። ስለ ሐሰተኛ መረጃ ችግር በብዛት እኔም ጥናት ያደረኩበት ነው። በአገራችን በጣም አይ ቲንክ አደገኛ ብዬ ከማስባቸው ችግሮች ውስጥ አንዱ ነው። ከዛ በተጨማሪ ደግሞ የሰውን ክብር የሚነኩ ንግግሮች መብዛት፣ በተለይ ቅድም ካልኩሽ ከአኖኒሚቲ ወይም ደግሞ ማንነትን አንድ ሰው ራሱን ሳይገልጽ እንደፈለገ ያለ ተጠያቂነት መናገር የሚችልበት መድረክ መፈጠሩ ሌላው ትልቅ አደጋ ነው። ይህ በሚሆንበት ጊዜ በተለይ ደግሞ ተጽዕኖ ፈጣሪ ከሚባሉ ግለሰቦች ወይም ደግሞ ኢቭን አንዳንድ ጊዜ ድርጅቶች እንዲህ አይነት ብዙ ተከታይ ያላቸው ስትሰሚ እነኚህ ነገሮች ከማህበራዊ ሚዲያ ተራ ንግግር አልፈው ወደ ድርጊት፣ ወደ ተግባር የሚሸጋገሩበት ጊዜ ስላለ ያ ደግሞ ማህበረሰባዊ ኑሮን ያማመሰቃቀል ከዛም ደግሞ ብሎም ይኖ ለጉዳት የሚዳርጉ ብዙ አጋጣሚዎች ያየንበት ነው።
እዚህ ጋር ምናልባት አሁን ከነሳቸው ሐሰተኛ መረጃዎች ወይም ስም ማጥፋት ከመሳሰሉ መረጃዎች በተጨማሪ አሁን ቲክቶክ ላይ የምናያቸው የተለያዩ ጨዋታዎች፣ ውርርዶች ይደረጉና ከማህበረሰብ ከተለመዱ ከአዲዛናቸው ከመጣናቸው ባህላዊ አኗኗሮች ወጣ ያሉ ለምሳሌ አደባባይ ላይ ታጠብ ገላህን የማለት ድረግ ነገሮችን በተደጋጋሚ እየተባዙ ሲመጡ እናያለን። እና ምናልባት ተቋማቱ፣ የቴክኖሎጂ ኩባንያዎቹ እዚህ ጋር የሚጫወቱት ሚና አለ?
እነኚህ ተቋማት እነኚህ ቲክቶክ ወይም ደግሞ ሜታ ወይም ደግሞ አልፋቤት የጉግል ፓረንት ካምፓኒ ነው፣ በዋነኝነት እንደዚህ አይነት ነገሮችን ለማገድ ምን አይነት ኢንሴንቲቭ አላቸው ብሎ መጠየቅ ያስፈልጋል። እና ያ ደግሞ ስትጠይቂ የምታገኙ መልስ እነኚህ ትርፋማ ድርጅቶች ናቸው። ትርፍ መሰብሰብ ነው ዋነኛ ዓላማቸው። መንግስት አይደሉም ወይም ደግሞ ሌላ የሲቪክ ኦርጋናይዜሽን ተቋም አይደሉም። በመሰረተ ሐሳብ ደረጃ የህዝብ ደህንነት ከትርፍ የበለጠ ያሳስባቸዋል ብሎ ማሰብ ያስቸግራል። ስለዚህ ይህንን ሚና ማላይ ያርፋል ማለት ነው። ተመልሶ ህዝቡ ላይ፣ የትምህርት ተቋማት ላይ፣ መንግስት ላይ ያርፋል። እና ይህን አይነት ተቋማት ሬጉሌት የማድረግ የመቆጣጠር በተለያየ ዓለም የተለያዩ ሀገሮች የተለያየ አይነት ተሞክሮ አላቸው። በዚህ እኛ ሀገር ለጊዜው ፎከስ ያደረግነው የሐሰተኛ መረጃ ስርጭትና ጥላቻ ንግግር ላይ ዙሪያ ነው። እሱም የማስፈጸም አቅሙ በጣም አስቸጋሪም አንዳንድ ጊዜም ደግሞ ውስብስብ ነው አይደለም? ስለዚህ ስትመለከችው የነኚህ የማህበራዊ ሚዲያ ትልልቅ ተቋማት ዓላማ በተለይ ደግሞ እንደ ኢትዮጵያ ባለ ሀገር ላይ በዋነኝነት የሚመለከቱት ነገር ምን አይነት ትርፍ መሰብሰብ ችላለሁ ነው። በዛ አይነት ማህበረሰብ ውስጥ
አዎ ከራሱማ ከተጠቃሚዎቹ እንደዚህ አይነት ከማህበረሰብ ወጣ ያሉ ነገሮችን የማጋራት ወይም በካሜራ ፊት አንዳንድ ነገሮችን የማድረጉ ድፍረት ልበለው፣ እነዚህ አይነት ነገሮች ከየት ነው የሚመጡት?
ማህበራዊ ሚዲያ በባህሪው ግሎባላይዝድ ነው። ከሌሎች ሚዲያዎች የሚለየው አሁን ለምሳሌ አንቺ ኢትዮጵያ ውስጥ ቁጭ ብለሽ በሰከንዶች በደቂቃዎች እንደዚህ ሌላ ሀገር ያሉ የተለያዩ ትሬንዶችን የተለያዩ ምን ክስተቶች አሉ ነው አንቺ ያልሽው ድርጊት ለምሳሌ ሶል ሳውት ኮሪያ ውስጥ ሀፕን እያደረገ ሊሆን ይችላል። ያንን ነገር ተከትሎ ወዲያው እዛ መሞከር የሚፈልግ ትውልድ ሊኖር ይችላል ወይም ወጣቶች ሊኖሩ ይችላሉ። እና እኔ በዋነኝነት ይሄንን በክልከላና በመንግስት ጣልቃ ገብነት ወይም በዛ ሌቭል ለመከላከል ይሆናል ብዬ አላስብም። በጣም ሰክሰስፉሊ ማድረግ የሚቻል የሚመስለኝ እኔም በብዙ በጥናታዊ ጽሁፎች ላይም እንዳቀረብኩት ንቃትን መፍጠር ነው። በወጣቱም ነው በትውልዱም ላይ እንዲሄ ደግሞ በተለያየ መንገድ ሊከሰት ይችላል። የረጅም ጊዜ እቅድ ሊሆን የሚችለው የማህበራዊ ሚዲያ አጠቃቀም ስነ ምግባርን በከፍተኛ ትምህርት ተቋማት እንዲሁም በኤሌመንታሪ ስኩል ሰከንዳሪ ስኩል ላይ ከካሪኩለም ጋር ኢንተግሬት አድርጎ ያንን ነገር ማስተማር መጀመር ይኖርብናል። በአጭር ጊዜ ውስጥ ደግሞ ምን ማድረግ ይቻላል ብለሽ ብትጠይቂኝ፣ በተለይ ደግሞ በጣም አንቂ የሚባሉ ብዙ ተከታይ ያላቸው ወጣቶችን ጨምሮ የችግሩ መፈታት አካል እንዲሆኑ ማድረግ ነው። because ተወደደም ተጠላም ወጣቶችን ይሰማሉ እና እነሱን ያላካተተ መፍትሄ ብዙ ጊዜ መጨረሻው አጥጋቢ ሆነል ይያላስል።
ለቴክኖሎጂ ተቃማቱ ለመልሰህና በአለም ዙሪያ ተለያዩ ቅድም እንዳልከው ጥረቶች ይደረጋሉ ተቋማቱ የራሳቸውን ኃላፊነት እንዲወጡ ለማድረግ። ለምሳሌ በአሜሪካ ምክር ቤት ድረስ ቀርበው እንዲመሰክሩ ጥያቄ እንዲጠየቁ ይደረጋሉ። ብዙ ተግራሮቶች ግን እንደቀጠሉ ናቸውና ለምንድነው እነዚህ ጥረቶች ውጤታማ ያልሆኑት?
እንግዲህ ያንዳንዱ ሀገር የራሱ ቅድም አሁን ለምሳሌ ያነሳ ነው የማህበራዊ ሚዲያ ስነ ምግባር የምንለው ነገር አለ። ስነ ምግባር የምትዩ ነገር በራሱ በተለያየ ማህበረሰብ የተለያየ ፍቺ አለው። በአንድ ማህበረሰብ ውስጥ ይሄ መልካም ስነ ምግባር የሚያንጸባርቅ እሴት ነው ማለት በሌላ ማህበረሰብ ደግሞ ፈጽሞ የተለየ ሊሆን ይችላል። ስለዚህ የተለያዩ ማህበረሰቦች ይሄን ነገር በራሳቸው አግባብ መልስ መስጠት ኃላፊነት እንዲሁም ደግሞ አንዳንድ ጊዜም ግዴታ አለባቸው አይደል? ችግሩ ምንሽ ህግ ብዙ ጊዜ የማስፈጸም አቅም በተለይ በኦንላይን ንግግር ላይ በጣም ከባድ ነው። ስለዚህ ዘላቂ ብለሽ የምትዩ መፍትሄ አይደለም። አንዳንድ ጊዜ የግድ ያስፈልግሻል፣ ምክንያቱም የከፋ ነገር ሲመጣ ትጠቀሚበታለሽ። ግን ማህበረሰብ በትምህርት ራሱን ቀይሮ ነቅቶ ራሱን ካልተበቀ በዚህ ጉዳይ ላይ ህግ ሁሉ ጊዜ ያዛልቃል ብሎ የሚያስብ እንቻል አይመስልኝ በኔ በኩል።
ስለዚህ እንደ ለማጠቃለል የዚህ የማህበራዊ ሚዲያ አጠቃቀምን ኃላፊነት የተሞላበት ማድረግ የሚቻለው እንዴት ነው? ቅድም ያነሳኸው የትምህርት ቤት መጀመር አለበት ያልከዋል እና ለወጣቶች በጎ የምንለውን የማህበራዊ ሚዲያ አጠቃቀም እንዴት ማስተማር እንችላለን?
እንደ ትምህርት ማንም ሰው ላይ ዘለቄታዊ የህይወት አቋም ለውጥ ያመጣም ይችላል ነገር የለም። ያ ነገር አሁን ኢንቨስት ለማድረግ በጣም ሰፊ የሆነ ዘመቻ ይፈልጋል። ግን ደግሞ ነገ ከምንከፍለው ዋጋ በጣም በትንሹ አሁን የምናደርገው ኢንቨስትመንት ያድነናል ብዬ አስባለሁ። ከዚህ በተጨማሪ ደግሞ እንዳልኩሽ ነው ግን ከንተም ወጣቶችን በብዙ መንገድ ብትመለከቻቸው የሶሻል ሚዲያን የሚጠቀሙበት መንገድ በጣም ኢኖቬቲቭ ነው፣ በጣም ፈጠራዊ። ከዛም በተጨማሪ ደግሞ ዩ ኖ ችግር ሊፈቱ የሚችሉ ብዙ ወጣት ልጆች አሉ በአገራችን እና የነሱን ይሄንን ጉልበት ተሰሚነት ወደ ፖዚቲቭ የሆነ ነገር ማምጣት ያስፈልጋልና በመንግስትም በኩል ቢሆን በትምህርት ቤቶችም በኩል ቢሆን ወጣቶችን you know እንደዚህ አሁን ለምሳሌ አንድ የምታዩ አጓጉል ነገሮች በየአደባባዩ የተቀሰሻቸው ምሳሌዎች በየትምህርት ቤቱ ያሉ ትምህርትን የሚያስተናክሉ አንዳንድ ነገሮች ቲክቶክ ላይ ሲሰራጩ ታያለሽ። እነኚህን ነገሮች ሁሉ እነኚህን ተመሳሳይ የሆነ ሚና የሚጫወቱ ልጆች ወደ ገምቢ አይነት አስተሳሰብ እንዲመጡ ማድረግና እነሱን ማካተት በጣም ትልቅ ስራ የሚፈልግ ነገር ነው። በተለይ ደግሞ እንደኛ ሀገር ደግሞ ባለ ሃይማኖተኝነት በጣም you know ከፍተኛ የሆነ ተሰሚነት ባለበት ሀገር አይ ቲንክ የሃይማኖት ተቋማትንም በዚህ ውስጥ ማካተት በትምህርት ውስጥ ማሳተፍ ያስፈልጋል።
አድማጮችም እጅግ አመሰግናለሁ።
እኔም አመሰግናለሁ ምንጭ።
ስመኝሽ የቆየንና እንግዳዋን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የምትላልፍላችሁን የቅዳሜ ምሽት ዝግጅታችንን ነው። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። ሳስተናግዳችሁ የማመሸው እንግዳው ነኝ። ወደ ተከታዩ ጥንቅር እናልፋለን። የመስቀል ወፍና ወራ መስከረም። በመስከረም ብቅ የሚሉት የመስቀል ወፍ ዝርያዎች ዘወትር ከኛ ጋር ናቸው ይላል። የመስቀል ወፍ የሚለው ማህበረሰባዊ ብሂል በአገራችን ልዩ ልዩ አካባቢዎች ህዝቡ በየባህሉ በድምቀት የሚያከብረው የመስቀል በዓል በሚውልበት በመስከረም ወር አጋማሽ ጎልቶ ከመታዩት የአዋፍ ዝርያዎች ጋር የተያያዘ ነው። በርግጥ የመስቀል ወፍ ብሂሉ እንደሚገልጸው አመቱን ሙሉ ሳይታዩ ቆይተው በመስከረም ወር ላይ የሚከሰቱ አውዳመታዊ አዋፍ ናቸውን ስንል የአዋፍን ዝርያንና ባህሪን በቅርበት የሚያጠኑ ባለሙያዎችን አነጋግረናል። አስማማዋየ ነው እንደሚከተለው አዘጋጅቶታል።
በርካታ ሃይማኖታዊና ህዝባዊ ባላት በሚከበሩበት የአዲስ አመት የመጀመሪያው ወር በሆነው በመስከረም ብዙዎች አዲስ ዘመን መምጣት ምልክት ከሚያደርጉት ያዳባ ጋራ የመስቀል ወፍ የሰኛው አፍዝርያዎችም ጠፍተው ቆይተው የሚከሰቱበት ተደርጎ እንደ ማህበረሰባዊ ብሂል በስፋት ሲነገር ይደመጣል። በብሂሉ ትይዩ ለረጅም ጊዜ ሳይታይ የቆየ ሰው ድንገት ሲከሰት ጠፍቶ ከርሞ መታየቱን ለመግለጽ ምን ነው እንደ መስቀል ወፍ የመስቀል ወፍን ክሳ የሚለው አባባል ጥቅም ላይ ሲውል መስማት የተለመደ ነው። በርግጥ የመስቀል ወፍ ዝርያዎች በተለምዶ እንደሚባለው አመቱን ሙሉ ተሰውረው ከርመው በመስከረም ወር አጋማሽ ብቻ የሚከሰቱ ናቸውን ስንል ስላዋፍ በቅርበት የሚያጠኑ ባለሙያዎችን ማነጋግረናል። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ወግጅራ ለረጅም አመታት ከዋፍ ጋር በተያያዘ የሰሩ ከፍተኛ ባለሙያ ናቸው። አቶ ኩመራ እንደሚሉት ማህበረሰቡ በአካባቢው ከሚያዩ የተፈጥሮ ውደታዊ ለውጥ ጋር ያቆራኛቸው እኒህ የአዋፍ ዝርያዎች በርግጥም ከአባባሉ ጋር የሚዛመድ ባህሪ ያላቸው
እንግዲህ የተለያዩ አይነት ዝርያዎች አሉ። እንደዚህ አካባቢው ሁኔታ ይለያያል። አንድ ወፍ ብቻ አይደለችም። ለምሳሌ አሁን ደጋ አካባቢ ወይ ደግሞ ወይና ደጋ አካባቢ ወይ ደግሞ ወረድ ብሎ ወደ ቆላም ክፍልም እንደዚህ እናያቸዋለን። በቤተሰብ አንድ ናቸው፣ ግን በዝርያ ደረጃ ደግሞ የሚለያዩ እንደየአካባቢው ግን የመስቀል ወፍ ተብሎ ስያሜ ያላቸው አሉ። ለምሳሌ አሁን አዲስ አበባ አካባቢ ኢንዲጎ በርድ ነው የሚባሉት። ባሌ ወደ አርሲ እነዚህ ደጋማ ቦታዎች አካባቢ ስንዴ ማሳ ውስጥ ወይም የገብስ ማሳ ውስጥ ወይ በቆሎ በብዛት በስፋት የምናያቸው እነዚህ ቢሾፕ ዝርያዎች ብዙ ናቸው ብያለሁ። ከስድስት በላይ ይሆናሉ። እነዛን በብዛት እናያለን።
የኢትዮጵያ ዘመን መለወጫ የሆነው ወራ መስከረም በተለምዶ የመስቀል ወፍ የሚባሉ የአፍ ዝርያዎች የመራቢያ ወቅት እንደሆነ የሚጠቁሙት አቶ ኩመራ የወፎቹ በተለይም የተባቱ የላባቸው መጠን ረዝሞ መልካቸውም በተፈጥሯዊ ሂደት ተቀይሮ ለሰዎች አይነግቡ የሆነ ቀለም እንደሚኖራቸው ያስረዳሉ። በዚህ መስብነት ጎልቶ መታየታቸው ለአባባሉ ሁነኛ መሰረት እንደሆነ አቶ ኩመራ ይናገራሉ።
ከወፎች ባህሪ ውስጥ አንዱ የሚገርመው ነገር ወንዶቹ ቀለማቸውን ይቀይራሉ፣ በተለይ በርቢ ጊዜ እና ይህንን ደግሞ የሚያደርጉበት ዋናው ምክንያት በወንዶች መካከል ፉክክሮች አሉ። ሴቶችን ለመሳብ፣ ጓደኛ ለመያዝ፣ ለማግኘት ጠንከር ያለ ፉክክር ስላለ የላባቸውን ቀለም ይቀያይራሉ፣ ውብ መስሎ ሆኖ ለመታየት። አንዱ የሚጠቀሙበት ስልት ነው፣ ወይ ሙሉ ጥቁር ይሆናሉ። አንዳንድ አካባቢ ደግሞ ከጭንቅላታቸው ጀምሮ አንጀታቸው፣ ማጅራታቸው አካባቢ ቢጫ ይሆናሉ። የተወሰነ ክንፋቸውም ላይ የቢጫ መስመር አንዳንዶች ይሄ የሎ ቢሾፕ የሚባለው ነው። አንዳንዶች ደግሞ ቀይ ነው የሚሆነው፣ ሬድ ቢሾፕ የምንላቸው እንደዛ ነገር ያሳያሉ። አሁን መሀል ኢትዮጵያ ደጋማ አካባቢ ከወይነ ደጋ ጀምሮ ደግሞ ያሉት በተለይ ይሄ ሸዋን ይዞ ወደ ምዕራብ ኢትዮጵያ ክፍል ወደ ሰሜን ምዕራብ ኢትዮጵያ ክፍል ስርጭታቸው ይሄ እንዲጎ በርድ የምንላቸው ናቸው እና የድንብጥ ጋር ዝርያ ጋር የሚቀራረቡ ናቸው። መጠናቸውም ያንን ነው የሚያክሉት። እነሱ ደግሞ ሙሉ በሙሉ ጥቁር ነው የሚሆኑት። ስለዚህ ይሄ ከምን ጋር ነው የሚያያዘው? እንግዲህ ከብሬዲንግ ሲዝን ጋር፣ ከያረባብ ወቅታቸው ነሐሴ በመጨረሻ አካባቢ ጀምሮ ከዛ እስከ መስከረም ሙሉን ጥቅምት ድረስ ይዘልቃል። ልክ ያ የብሪዲንግ ሲዝናቸው ወይም ደግሞ የርቢ ወቅታቸው ሲያልፍ የወንዱ ከለር ይቀይራል፣ ወደ ነበረበት ወደ ሌላ ከለር ስለሚቀየር ሌላ አይነት ወፍ መስሎ ነው ቢቀምሉት፣ ግን ራሳቸው ናቸው። ዞሮ ዞሮ
የወፎቹ ተፈጥሯዊ ቀለማቸውን የመቀያየር ባህሪ ከሀገራዊ ብሂል ባለፈ የቱሪስቶችን ቀልብ እንደሚስብ ከ17 ዓመት በላይ በአስጎብኝነት እንደሰራ የሚናገረው አዚዝ አህመድ ይገልጻል። በሙያው ፎቶግራፈር የሆነው አዚዝ አህመድ ምናልባትም አዋፍ በፎቶ ላይ እንደሚታዩት በጋራ በሚበሩበት ወቅት የሚሰሩት የመስቀል ቅርጽ ለብሂሉ ሌላው ምክንያት ሊሆን እንደሚችል ያመለክታል።
ወፎች ወንዶቹ በጣም ያምራሉ። የከለር ዲዛይናቸው፣ የድምጻቸው እንዲሁም ሲበሩ ይለያሉ፣ ክንፋቸው ይለያል። እና መስቀል ወፍ ሲበር የመስቀል ሳይን ታሳያለች እና በጣም ከለርፉለች። ደረቷ ከቢጫ አለ ሙሉ ጥቁር ጭሯ ረጅም ነው እና አሁን ወቅቱን ጠብቀው ስለሚመጡ ነው የመስቀል ወፍ የሚተባሉ። ስናነሳቸው ደግሞ ፎቶ ከአደይ አበባ ጋር ክረምቱ አልቆ በጣም የሚያምር ሲዝን ነው፣ ለከለርፉል የሆነ ሲዝን ነው እና በዚህ ሲዝን ላይ የፎቶዋ ከለር ሲጨመርበት ለፎቶ በጣም ያምራሉ።
አቶ ኩመራ ወግጅራም የመስቀሉ ፊሚባሎት ያፍ ዝርያዎች የላባ ቀለማቸው ስለሚቀያየሩ ብቻ ሳይሆን ወቅትን እየተበቁ ካንዱ ክፍለ ዓለም ወደ ሌላ ክፍለ ዓለም መዛወራቸውም ላባባሉ ተጨማሪ ምክንያት ሊሆን እንደሚችል አብራርተዋል።
ለተወሰነ ጊዜ ወደ ሌላ አካባቢ ሺፍት አድርጎ ምክንያቱም አሁን ምናልባትም በዛ ጊዜ እንግዲህ የሚመጡት ይሄ የሸት ወቅት ነው እንዴ ገብስ ፍሬ የሚይዙበት እና አብቦ ጨርሶ የሚያብቡበትና ፍሬ የሚይዙበት እዛ ላይ ነው በብዛት የሚታዩት እነዚህ ይመገባዎቻል ማለት ነው። የነበሩበትን ቦታ ለአጭር ጊዜ ይለቁና ወደ ሌላ ቦታ ሺፍት ያደርጋሉ። ያኛው ወቅት ደግሞ የሚፈልጉት ወቅት ደግሞ እዛ አካባቢ ላይ ሲመለስ ይመለሳሉ የሚል ሁለተኛ ሌላ ምክንያትም ይቀመጣል።
ኢትዮጵያ በርካታ የአዋፍ ዝርያዎችና የቱሪስት መዳረሻዎች ባለቤት እንደሆነች የተጠቀሰው አዚዝ አህመድ በበኩሉ የመስቀል ወፍ የሚለውን ብሂል በመስከረም ወር ከሚከበሩ በዓላት ጋር በማቀናጀት የተሻለ የቱሪዝም ፍሰት ወቅትና መዳረሻ ማድረግ እንደሚቻል ይመክራል።
ኢትዮጵያ one of the best places for bird watchers የተለያየ አይነት ኢንቫይሮንመንት ስላለው ሀገሪቷ በጣም ብዙ ወፎች አሉ። በታሪክ ደግሞ ትልቅ ታሪክ ላሊበላ ናክሽን ስናነሳ በጣም ትልቅ ታሪክ አለው። ኢትዮጵያ ከሞያሌ ተነስተው ታች እስከ አክሱም ድረስ በአንድ ሀገር ውስጥ የተለያየ ካልቸር፣ የተለያየ ቀለማት፣ የተለያየ ምልበለ የመሬት አቀማመጥ ታያለ። በአንድ ሀገር ውስጥ በጣም ብዙ ያላት ኢትዮጵያ ትልቅ ትልቅ ታሪክ ያላት ሀገር ነች። በአንድ ሀገር ውስጥ ብዙ ነገር ማየት ይቻላል።
በኢትዮጵያ ከ800 በላይ የአዋፍ ዝርያዎች እንዳሉ ይታመናል። የመስቀል ወፍ በመባል የሚታወቁት ወፎች ብቻ 10 አይነት ዝርያዎች እንዳሏቸው ባለሙያዎች ይገልጻሉ። አሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማየ ነው እና መሰግናለን። አሁን አድማጮች ለምሽቱ የቀረን የሙዚቃ ቃና ነው። ዘና እንደምትሉ ተስፋ አለኝ። ጤና ይስጥልኝ፣ እንደምን አመሻችሁ። ሳምንታዊው የሙዚቃ ቃና የአየር ጊዜውን ተረክቧል። እንግዲህ ለነኝ እስከ ምሽቱ 4 ሰዓት አብራችሁን ቆዩ። Dancing in the Dark, Bruce Springsteen ነው The Boss. ብቸኝነትን በነገሮች መበሳጨትን ግን ደግሞ ተስፋን መሻትን የተመለከተ ነው። የመጀመሪያው አልበሙ ውጤታማ ከሆነ በኋላ ሁለተኛውን አልበም ለማሳተም ጥረት በሚያደርግበት ወቅት የገጠመውን ብቸኝነት፣ ድካም እና ከስቱዲዮም መውጣትም ሆነ ከስራ ውጪ ማሰብ አለመቻሉን እንደሚያሳይ ብሩስ ስፕሪንግስቲን ተናግሯል። በጨለማ መደነስ ሳትጭር እሳት አታገኝም ይያለ ነበር ብሩስ ስፕሪንግስቲን ዘ ቦስ Franz Ferdinand የተሰኘ የስኮትላንድ ባንድ ነው። Enemy at the Gates የተባለውን ፊልም ሲመለከት የመጣለት ሐሳብ እንደሆነ የባንዱ አባል አሌክስ ካፕራኖስ ተናግሯል። አንድ የሶቪየት አልሞት ኳሽ ከሌላ የጀርመን አልሞት ኳሽ ጋራ ሁለቱም አቀባብለው አንዱ ሌላውን ለማጥፋት ሲሰናዱ ፍጥጫውን የሚያሳይ ነበር። ፊልሙ ከአንዳንድ የፍቅር ሁኔታዎች ጋራ ተመሳሳይነት እንዳለው አሌክስ ይናገራል። እሱም አይናፋር ከሆኑ ሁለቱም እጅራ ለመስጠት ከሚያደርጉት ጥረት ጋራም ያመሳስለዋል። Take me out. Check me out by Franz Ferdinand ነበር በመከታተል ላይ ያላችሁት ከአሜሪካ ድምጽ የምትላልፉላችሁ ሳምንታዊውን የሙዚቃ ቀናን ነው። የማስተናግዳችሁ እንግዲህ ለነኝ እስከ ምሽቱ 4 ሰዓት አብራችሁን ዘና በሉ። Everyone falls in love someday. Exhale, Whitney Houston ነች ሹፕ ሹፕ በመባልም ይታወቃል። በፎረስት ዊቴከር ለተሰራው Waiting to Exhale ሰኞ ፊልም ማጀበነት የተሰራ ነው። ፊልሙ ደግሞ ተመሳሳይ ሬስ ካለው ልብ ወለድ መጽሐፍ ላይ የተወሰደ ነው። ለግራሚ በአራት መስኮች ታጭቶ በR&B ያሸነፈ ነው። Exhale, Whitney Houston. የዘፈኑ መልእክት ያብዛኛዎቹ ዜማዎች መልእክት የሆነ ፍቅር ነው። ውጣውረዱን አሳይታ አስፈላጊ ሆኖ ሲገኝ ደግሞ መተው ማቆም እንዳለብን የመከረችበት ነው። አልማየሁ እሸቴ ጥፋት መስራቱን አምኖ ማሪኝ እያላት ነው። ለማስታውስ ጻዬ ዮሐንስ ግጥም ተስፋዬ ማሞ ዜማ ኤልያስ መልካ ቅንብር አበጋዝ ክብረወርቅ
I'm gonna get up good food, I'll get them to dinner.
Dear Lover, የR&B ቅኝት ዘፋኛ ቲና ማሪ ነች። በዘፈኑ ስንኞች የፍቅሯን ጥንካሬ ስል በመሳል ግጥም በመጻፍና በሌሎችም መንገዶች መግለጽ እንደምትሻ ታወሳለች። የምሰናበታችሁ በዚህ ዜማ ነው። ለሳምንት ቀጠሮውን ያዝ። እንግዶልኝ ነኝ። ሰላም።
Yeah.
ቅዳሜ ምሽት ስርጭታችን በዚህ ተጠናቋል። ፕሮግራሙን ካቀናበረችልን ብራን ኃይሉ፣ ከምሽቱ አናዘጋጅ ረጀደስታ እንዲሁም በፕሮግራሙ ከተሳተፉ መላ ባልደረቦቻችን ጋራ ሳስተናግዳችሁ ያመሸሁት እንግዶልኝ ነኝ። ነገ ምሽት በተለመደው ሰዓት እንገናኝ። መልካም ምሽት። Thank you.